የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን ያክብሮ ሰላምታችንን ያስቀደምን የዛሬ የካቲት 27 2008 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የማርች 6 2016 ቅንብራችን ይዘን ቀርበናል። በቅድሚያ ባለፈው ረቡዕ ተከብሮ የዋለውን የአድዋን ድል ለመዘከር የተጻፈ ጽሑፍ እናስደምጣለን። በመቀጠል አንድ ጽሑፍ ይቀርባል። የጽሑፉ ርዕስ ኢህአዴግ ህዝቤን ልቀቅ ይላል። በዛሬው ስርጭታችን ሰፋ ያለውን ጊዜ የምንሰጠው ለቃለ ምልልስ ይሆናል። እንግዳችንን ወደ ኋላ እናስተዋውቃለን። የሰዓት መጣበብ ካላጋጠመን የሳምንቱ ዋና ዋና ዜናዎች ከተደመጡ በኋላ ስርጭታችንን ይጠናቀቃል። አድማጮቻችን የስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን ለማስቀደም የዕለቱን ስርጭታችን በሚቀጥለው የአድዋ ድል መታሰቢያ ግጥም እንከፍታለን።
ዓለም ቆዳ ሲቆጥር ቀለም እያመለከ ሲያከብር ምድር እንደዛ ተጨንቃ ስታለቅስ ከባዕድ ወድቃ አፍሪካን እንደወረርሽኝ ወረው ሲግጡ የወደዱትን ቆፍረው መርጠው ሲያወጡ እንዳይራመድ ቋንጃውን ቆርጠው ሲረግጡ ጥቁሩ ሰው ይበግን ነበር በንቃት ቆሞ እያየ የርሱን ዳር ድንበር። ያ ዋልጌ መልቲ ቀጣፊ የባንዳው ሆኖ አሳላፊ በሰሜን ድግስ ደግሶ ያጫፈረ ሲሸጠው ወንድሙን በሳት ሲፈጀው ለኩሶ ያ የነበረው ምኒልክ ሁሉን ባጽንኦት አንክሮ ማርያምን ትጣላኛለህ ብትቀር ብሎ ከተተ አዋጅ አወጀ ነገረ። አገሬው በአገሩ ሲረገጥ ምድሪቷን ጥሎ እንዳይሮጥ ቀድሞ ስቃዩን ተረድቶ ይህን ክፉ ቀን ሊያሳልፍ ሊታገል ነፍሱን ሰውቶ ሊከፍል ለቀረው ትውልድ የታሪክ ተወቃሽ ሳይሆን ራሱን ከሳት ሲሞግድ አድዋ ያን ቀን ጭንቀትሽ ስንቱን አምጠሽ ወልደሽ ስንቱን አጥረሽ በላሽ። ፋኖ ጀግናው ተነስቶ አሮጊት እናቱን ትቶ ከጨቅላ ልጆቹ ግንባር እንትፍትፍ ብሎ ተፍቶ ለተጨቆነው ብርሃን የአፍሪቃን ላጥለቀለቀው ለዛ ጥቁር ሕዝብ ብስራት አለኝታ ተስፋ ሊሆነው ያልገዛምነትን የጭቆናን ቀን ማብቂያ መለከት ድምፅ አሰምቶ የአንድነትን ስብከት ሰብኮ ቀስቅሶ አስነስቶ ዘራፍ እያለ ወጥቶ ዘራፍ እያለ ያለቀው ለነጻነቱ ተፋልሞ ለነጻነቱ ያለፈው ጥቁሩን ሕዝብ ቀና ያደረገው አድዋ ግብረሽን በልተሽ ዝማት በይ ንገሪን የታዘብሽውን እውነት ከጉያሽ ሲወጣ እሳት። ታሪክ ራሱን ሲደግም የዛ ባንዳ ልጅ መልኩን ቀይሮ ዳግም ካንቺ ቢነሳ የጥንቱ አልበቃ ብሎ ምን ነው እያየሽ ዝም አልሽ ተነስቶ ሰውን ሲበላ ከውስጥሽ። አድዋ የነ ምኒልክ የነ ጣይቱ ብጡት እነ ቢነግዴ ሰርተውሽ ያጸኑሽ በጽናታቸው ይዘምታል የመጨረሻው ትውልድ ከቤትሽ የአባቱን ታሪክ ሊያጸና ዳግም አብኩቶ ሊሰራሽ። የታሪካቸው አውድማ አዲስ ልቦናን የፈጠርሽ እነማዴላን በጽናት የልባቸውን ብርሃን እንዳይጠፋ አርገሽ የለኮሽ ለጭቁን ህዝብ አንደበት የበቃ ብስራት ያስነገርሽ ታሪክ የሰራንብሽ ብሎም የጀገንንብሽ አድዋ ታሪክ ያውቅሻል የባንዳ መፈልፈያ እንጂ ጀግናን እንዳላበቀልሽ ካለም ይውጣና ይናገር እንየው እኔ ነኝ ያለ ይታገል ከሚያታግለው ታሪክን እያዋረደ ሀገሩን እየቆረጠ እንኳን ከናንተ ተፈጠርኩ ከናንተ በቀልኩ ከሚለው ካፈር ተፈጥሮ ወደ አፈር ተመለሰው ግናንቺ ምድር በድርሽን ዳግም እንደምስ ቆጥረሽ ይዋልልሽን ውለታ በግልባጩ መልሰሽ አድዋ 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 ሁሌም ስንልሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ ለምዬ ምኒልክ እንጂ የቀረን የለም ከስምሽ ለጣይቱ ብጡል እንጂ የቀረን የለም ከስምሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ
ከመሮሽ ወገኔ የአማራ ድርጅት ስለ አድዋ ድል መታሰቢያ የተሰጠ መግለጫ። የአድዋ ድል የዘመኑ የኢትዮጵያዊ ትውልድ የማንነት ፈተና ይላል ርዕሱ። ነጻነት ወዳድ ለሆነው የዓለም ጥቁር ሕዝብ በሙሉ መመኪያ የሆነው የአድዋ ድል ለ120ኛ ጊዜ ዛሬ ተከብሮ ይውላል። ይህንን ቀን ኢትዮጵያውያን በታሪካቸው በድሉ ትክክለኛ የነጻነት መንፈስ ለማክበር ያልታደሉባቸው ዘመኖች በፋሺስት ጣሊያን ወረራ ከ1928 እስከ 1929 ዓመተ ምህረት በነበሩት 5 ዓመታት እንዲሁም ከ1973 ዓመተ ምህረት ወይም ወዲህ ለ25 ዓመታት በትግሬ ወያኔ አገዛዝ ነው። የአድዋ ድል ሲነሳ ምን ጊዜም ተነጥሎ የማይቀረው የኢትዮጵያን አርበኞች እየመሩ ጦርነቱን በድል የተወጡት ታላላቅ ንጉሰ ነገስታችን ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ ቡጡል ብርሃን ዘኢትዮጵያ ተሰልፈው ለውዲቱ አገራቸው ሕይወታቸውን ገብረዋል። ደማቸውን አፍስሰዋል። አጥንታቸውን ከስክሰዋል። ስለዚህ አድዋን ድል የምናከብረው እኒህን ለአገራችን ባለውለታ የሆኑን ታላላቅ አርበኞቻችንን ለመዘከር እንዲሁም እኛም በዘመናችን የበኩላችንን የትውልድ አደራችንን እንድንወጣ ቃል ኪዳን ለመግባት መሆን ይገባዋል። ነገር ግን ባለፉት 25 ዓመታት በነበረው ጊዜ ለአድዋ ድል አከባበር የኢትዮጵያውያን ያደረጉት እንቅስቃሴ የተዘበራረቀ ምስል ይታይበታል። ከሶስት ዓመት በፊት ሞረሽ ወገኔ የአማራ ድርጅት የ17ኛውን የአድዋ ድል በዓል በህዝባዊ ስብሰባ ለመዘከር ይቅርታ እንደገና ደግመዋለሁ በ117ኛውን የአድዋን ድል በዓል በህዝባዊ ስብሰባ ለመዘከር በዋሽንግተን ዲሲ ከተማ ጥሪ ሲያደርግ በዝግጅቱ ላይ ለማካፈል የተገኙት ታዳሚዎች ከ50 አይበልጡም ነበር። በተመሳሳይ ቀን እና ሰዓት ኢትዮጵያዊነት ውርስና ቅርስ ማህበረሰብ በሰሜን አሜሪካ በጠራውም ዝግጅት የተገኙት ታዳሚዎች ጥቂት መቶ ነበሩ። በዋሽንግተን ዲሲ እና በአካባቢው በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚኖሩ ይታወቃል። በመሆኑም ይህ ማህበረሰብ የራሱን የድል በዓል ለመዘከር ቸልታ ያሳየበትን ምክንያት በጥልቀት ካልመረመርነው እንቆቅልሽ ሊሆንብን ይችላል። ነገር ግን በወቅቱ አለን የሚሉ የፖለቲካ ድርጅቶችና ልሂቃን በታላቁ ኢትዮጵያዊ ንጉሠ ነገሥት በዳግማዊ አጼ ምኒልክ ላይ ያወርዱ የነበረው የተቀነባበረ የማጥላላት ፕሮፓጋንዳ አንዱ አበይ ምክንያት እንደነበረ መታወቅ አለበት። እኒህ ድርጅቶችና ሊህቃን አሁንም ከዚሁ አቋማቸው ፈቀቅ አላሉም። ሌሎችም በኢትዮጵያ ስም የተደራጁ የፖለቲካና የሲቪክ ድርጅቶች በአድዋ ድልና ለድሉም መገኘት የመሪነቱን ሚና በተጫወቱት በታላቁ ንጉሠ ነገሥታችን በዳግማዊ አጼ ምኒልክ ላይ ያላቸውን ግልጽ አቋም በይፋ ለሕዝብ አላሳወቁም። ወይም ለሕዝባዊ ስብሰባ ሲጠሩ የእናቴ የመቀነት አደናቀፈኝ አይነት አልባሌ ምክንያት እየደረደሩ ተወካዮቻቸውን ሳይልኩ የሚቀሩ ናቸው። ስለዚህ እኛ ኢትዮጵያውያን በጠቅላላ እኒህን የፖለቲካና የሲቪክ ድርጅቶች እንዲሁም ሊሂቃን በዚህ ኢትዮጵያዊነት መለኪያ በሆነ አብይ ጉዳይ ላይ ያላቸውን አቋም እንዲገልጹ ፊት ለፊት ተጋፍጠን መጠየቅ ይገባናል። ይህ የዜግነትና የትውልድ ግዴታችን ነው። ሳይደግ ሳይጣላም ይባላል። የአድዋ ድል በዓል አከባበር በአገራችን በኢትዮጵያ የደበዘዘውን ያህል በውጭ ሀገሮች በስደት በሚኖረው ኢትዮጵያዊ ማህበረሰብ በኩል የሚታየው እንቅስቃሴ ግን ከቅርብ ዓመታት ወዲህ ወደ ትክክለኛው መስመር የመምጣት አዝማሚያ ይታይበታል። በዚህ ረገድ በውጭ ሀገር ኃላፊነቱን የወሰደው በበዓሉ በትክክለኛ ገጽታው እንዲከበር የሚያደርጉት የሲቪክ ድርጅቶች ሊመሰገኑ ይገባል። ሆኖም ኃላፊነታችን በዚህ አይቆምም፣ ሊቆምም አይገባውም። በየትኛውም የዓለም ክፍል ያለን እኛ ኢትዮጵያውያን የአድዋ ድል በትክክለኛው የድል በዓል መንፈስ እንዲከበር በመጀመሪያ በየማኅበረሰባችን ይህ በዓል በየዓመቱ በጋራ ከምናከብራቸው በዓሎች አንዱ ሆኖ እንዲቆጠር ማድረግ አለብን። ለዚህም በኢትዮጵያ ስም የተደራጁ የሲቪክና የፖለቲካ ድርጅቶች የሀገር ኃላፊነትን እንዲወስዱ ማስገደድ ይገባናል። ከዚህ ባሻገር ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ማህበረሰብ ለዚህ በዓል ያለው ግንዛቤ እንዲጎለብት ከፍተኛ የማስተዋወቅ ሥራ ማራመድ ተገቢ ነው። ይህንን ካደረግን ትውልዳችን ካሉበት ብሔራዊ ግዴታዎች ቢያንስ አንዱን ለመወጣት እንደሞከረ ታሳቢ ይሆንለታል። ይህንን ሳናደርግ ከቀረን ግን ለተተኪው የኢትዮጵያውያን ትውልድ የምናወርሰው ለነጻነቴ አልበገርም ባይነትን ሳይሆን በኢትዮጵያዊ ማንነቱ ማፈርን መሆኑን ለቅጽበትም ያህል መዘንጋት አይገባንም። የአድዋ ድል የመላው ጥቁር ሕዝብ መመኪያ ነው። ኢትዮጵያ በጅግና ልጆቿ መሥዋዕትነት ለዘላለም ጸንታ ትኖራለች።
መቼም ካልገባው
ሕዝቤን ልቀቅ። ፈርዖን እስራኤላውያንን በግፍ ቀንበር ስር ለዓመታት ሲያንግላታቸው፣ ወንዶቻቸውን ሲገድላቸው፣ አዲሱ የትውልዱ ሕፃናት ከጭድና ከጭቃ ጋር ተለውሰው ለፒራሚድ መስሪያ ሲውሉ የሕዝብ እንባ ሞልቶ እየፈሰሰ እንደሆነ አያውቅም ነበር። በግፍ የተጎዱ አይሁዶች ጩኸታቸው ግንብ የሚያፈርስ አልመሰለውም። እንባቸው ጎርፍ ሆኖ እንደሚያሰጥም አላወቀም። የጥራቀም እንባ ከአባይ ግድብ ይልቅ ሰፊ ቦታ ይሸፍናል። ኢህአድግም እንደ ፈርዖን ሆኗል። ልቡ ደነደነ። በእንባ የተሠራ ምግብ አላቀረውም። በደም የጨቀየ መሬት ላይ ፈንጠዝያ አለ። ምልክትን ቢያይም ልቦናው የደነደነ ነው። ቢሆንም ግን ኢህአድግ ከመቼውም ጊዜ በላይ አጣብቂኝ ውስጥ ገብቷል። ቀዳዳው ሁሉ ሰፍቷል። አንዱ ቀዳዳ ሲሰፋ ሌላው ብቅ እያለ መጠገን ከማይችልበት ደረጃ ላይ እየደረሰ ነው። በዚህ ሁሉ መካከል ግን አሳዛኙ ሰው አቶ ኃይለ ማርያም ናቸው። ጋሻ ኃይለ ማርያም ስማቸው ላይ ብቻ ይመስላል ኃይል ያለው። ከዚያ ውጭማ ምን ማድረግ የማይችሉ ለፍስፍስ ሆነዋል። ኃይለ ማርያም ደሳለኝ ሙስናን በጽኑ ዋጋለሁ ቢሉም ቅሉ ከሙስና የጸዳ ሰው በማጣታቸው ማንንም መቅጣት አልቻሉ። አንድስ እንኳ ንጹሕ ቢገኝ በድንጋይ ይወገራት እንዳላት ወንጌሉ፣ አንድም ከሙስና የጸዳ ሰው ጠፋ። በኃይሌ ሰፈር በኢህአዲግ ውስጥና ውጭ፣ በአገር ውስጥና ውጭ ሀገሮች ሁሉ ላገዛዙ የተመቹ አልሆኑም። ነገሩን ሰፋ ካደረግነው የሲያድ ባሬን አገር የተቆጣጠረው አልሽባብ ለኢህአዲግ የጉሮሮሮ አጥንት ነው። በአናቱም ከኤርትራ ጋር ያለው ግጭት ያለ ስምምነት 15 ዓመት አልፎታል። በኢትዮጵያና በሱዳን ድንበር አካለል በርካታ አርሶ አደሮች በየቀኑ ነፍሳቸውን እየገበሩ ነው። የአባይ ውሃ ግድብ ሌላ ራስ ምታት ነው። ከምስራቅ አፍሪካ ብቻም ሳይሆን ከአፍሪካ የግዙፍ ኢኮኖሚ ባለቤት ነኝ የሚለው ኢህአዲግ ድርቅንም የሥራ አጥነትንም መቋቋም የሰማይ ስባሪ መሸከም ሆኖበታል። ኢህአዲግ ላይ የተፈጥሮም የዜጎቹም ጥያቄ መመለስ የሚችል አልሆነም። በኢህአዲግ የሚጨበጥም የሚያዝም ጠፍቷል። ሁሉም ከንቱ የከንቱ ከንቱ፣ ነፍሳን እንደ መከተል እንዳለው ጠቢቡ። የሚያሳዝነው ግን ይህ ሁሉ ሆኖ ኢህአዲግ ችግሩን ለመፍታት የሚወስደው መፍትሔ በራሱ ችግር መሆኑ ነው። አገሪቱ ተመሰቃቅላለች። ችግሮቿ ሁሉ በኢህአዲግም ሆነ በኃይለ ማርያም የአመራር ብቃት የሚፈቱ አይደሉም። ችግሩን የከፋ የሚያደርገው ደግሞ ኢህአዲግ በስብሶም ነፍስ አለኝ ማለቱ ነው። ወድቆም ቆም ያለሁ ማለቱ ነው። ቆሽሾም ንጹሕ ነኝ ማለቱ ነው። እስኪ በአገራችን ኢትዮጵያ አሁን ያለችበትን ሁኔታ እኔ ኢህአዲግ ሕዝቤ ይወደኛል አለ ባለው ዓመት የኢትዮጵያ ሕዝብ ከእኔ ውጭ ማንንም ስለማይፈልግ ድምፁን ሰጥቶኛል ሲል ሙሉ ፓርላማውን በአምስት ዓመት ሊዝ ገዛው። ይህንን ተናግሮ ወራት ሳይደፍን መንግሥት እንኳን ሳይመሠረት የመረጣቸው ሰዎች ዳቦ ተራቡ፣ ተጠሙ፣ ታረዙ። እኔ ያለሁ የማንንም ነጭ እርዳታ አልሻም ብሎ ድምፅ የሰጡትን ዜጎች በረሃብ ቀጣ። የተራቡ ሰዎች ቁጥር ከአንድ ሚሊዮን ወደ ስምንት ሚሊዮን ሲደርስ የአንድ ወር ጊዜ ልዩነት እንኳ አልነበረም። በሳምንታት ውስጥ የአገሪቱ ሕዝብ 10% ተርቧል ተባለ። ቀጠለ፣ ወደ 15% ቁጥሩ ተመነደገ። ይህም ሆኖ የውጭ ጋዜጠኞች ናቸው እንጂ የእኔ ዜጎች ችግር ይህን ያክል የከፋ አይደለም ሲል ሞገተ። በረሃብ ልጇ የሞተባት እናት የመረጥኩትን መንግሥቴን ስም አላጠፋም በማለት በበሽታ ሞተብኝ ስትል ስለ ኢህአዲግ ምላሷን አጠፈች። በአገራችን ከአስር ሰዎች ሁለቱ አሁን ጾም አዳሪ ናቸው። ቀድሞም ቢሆን ከአስር ሰዎች ሁለቱ ወይም ሦስቱ ሆዳቸውን መሙላት አይችሉም። በፍጹም የድህነት ወለል ውስጥ ይኖራሉ። ዕውቅና ከተሰጣቸው ምንዱባን ጎን ሞዴል አርሶ አደሮች ሲጨመሩበት ከአገራችን ሕዝቦች ወደ ግማሽ የሚሆኑት ችግር ውስጥ ገብተዋል። ኢህአዲግ ለ25 ዓመታት ሲያራግበው በቆየው የብሔርተኝነት ፍልስፍና ፍሬ ካፈራ ውሎ አድሯል። የጎሳ ግጭት ከሰሜን እስከ ደቡብ የሌለበት ቦታ አለ ለማለት ያስቸግራል። በሁሉም ቦታ በሁሉም ክልልና ቀዬ ግጭት አለ። ከሰሜን ብንነሳ የወልቃይት አማራ ከህዋት ጋር ለ25 ዓመታት ያላቆመ ግጭት ውስጥ ነው ያለው። ህዝቡ አማራነት አማራናታችንን መልሱ እያለ ነው። አሁን ድምጻቸው ማዶ አልፎ መሰማት ጀምሯል። በአፋር ክልልና በአማራ ክልል መካከል ሰው ሳይሞት ወራትን ቀርቶ ሳምንት አይደፍንም። ቤኒሻንጉል ጉምዝ የብሔረሰቦች እስር ቤት ናት። ኦሮሚያ ክልልም ተመሳሳይ ነው። በሸዋም ባሪሲም የጎሳና የሃይማኖት ግጭት አለ። በደቡብ የጋሞና የጎፋ ህዝቦችን ለማጣላት የተደረገው ሴራ ፍሬ አፍርቷል። በሲዳማና በባሌ በሐረርጌና በሶማሌ ባደሬና በኦሮሞ ህዝቦች መካከል ግጭትና መቃቃር ፈጥሯል። አሁን በመላ አገሪቱ ሰላም የለም። ኢህአድግም በጎረቤት አገር አይደለም በግዛቱ ሰላም ማስከበር አልቻለም። በባዕዴንና በህዋት መካከል ግልጽ አለመግባባቶች ተፈጥረዋል። ሁለቱም ክልሎች የመልካም ጎረቤት አገሮች ያክል ግንኙነት የላቸውም። አንዱ አንዱን መውቀስ የየዕለት ሥራቸው ሆኗል። ህዋት የቅማንት ተወካዮችን ለሶስት ወራት አሰልጥኖ መቀሌ ቢሮ ከፍቶ አስፈላጊውን ድጋፍ ሁሉ ማድረጉ የአደባባይ ሚስጥር ሆኖ ታውቋል። ህዋት ብአዴንን የወልቃይትን ጉዳይ ያባባሰው እርሱ ነው ሲል ከሷል። ብአዴን የአማራ ትምክተኛ አስተሳሰብን በመንተራስ የቆየ ግዛቴ ይገባኛል እያለ ሕዝቤን አሳምጿል ሲል ወቅሷል። የወልቃይት አማራም ከትግሬዎች ጋር ምንም አይነት ዝምድና የለኝም በማለት ገፍቶ የማንነት ጥያቄውን ለፌዴሬሽን ምክር ቤት አስገብቷል። በአፋር ክልል ከተንዳሆ ስኳር ፕሮጀክት ጋር በተያያዘ አርሶ አደሮች ከመንግሥት ጋር ግጭት ውስጥ ናቸው። በሰሜን ሸዋና በአፋር ክልል ዞን 5 መካከል የማያባራ ግጭት አለ። ችግሩን መንግሥት ለመፍታት ጥረት አድርጎ አያውቅም። በኦሮሚያና ሶማሌ ክልሎች በቆየ የግጦሽ ሳር በተነሳ ጠብ ለአራት ወራት የቆየው ግጭት ለመቶዎች ሕይወት መጥፋት ምክንያት ሆኗል። የሶማሊያ ክልል ውስጥ ያሉ ጎሳዎች የውቅና ጥያቄ በማንሳታቸው በጅምላ ተገድለዋል። መፍትሄ እስካሁን አልተሰጣቸውም። በደቡብ የጋሞና የጎፋ ሕዝቦች መካከል የተፈጠረው መቃቃር መፍትሄ አልተሰጠውም። የጋሞ ሕዝብ ተወካዮች ዘወትር ከጠቅላይ ሚኒስትር ቢሮ ቢመላለሱም ጋሻ ኃይሌ የሐያ ባል ሆኖባቸዋል። ጋምቤላ እንደ ክልል በወታደራዊ አገዛዝ ስር ነች። በኦሮሚያ ለሦስተኛ ጊዜ የተነሳው ተቃውሞ መላ ክልሉን አዳርሶታል። በተማሪዎች የተጀመረው ተቃውሞ ሁሉንም ኅብረተሰብ አሰባስቧል። ግና በዚህ ሁሉ ጊዜ ፈርዖን ከጥፋቱ አይማርም። አይሁዶች ከግፍ ጭቆናን ለመወጣት ባሕርና በረሃ አቋርጠው እንደሚሄዱ ፈርዖን አልገባውም ነበር። ኢህአድግም እንዲሁ ነው። ችግሮችን ለመፍታት የሚወስዳቸው መፍትሄዎች በጣም ያረጁና ያፈጁ ናቸው። ፕሮፌሰር መስፍን ወልደ ማርያም ወያኔን እንደ ቡድን አስቀድሞ ማየት የማይችል የአእምሮ ድኩማን ቡድን እንደሆነ ደጋግመው ይናገራሉ። እውነታቸውን ነው። ነገም ችግሮች እየባሱ ሲሄዱ ባለው የግትርነት ባህሪ ኢህአዴግ ካቋሙ ላይነቃነቅ ይችላል። ሕዝብም አሁን አንዳች የሚሳሳለት ነገር የለውም። በንብረቱና በሕይወቱ አዛዥና ናዛዥ ሕወሓት ኢህአዴግ እስከሆነ ድረስ ተቃውሞው ይቀጥላል። የሚበላውን ያጣ፣ መሬቱን የተነፈገ፣ የነገ ውሎው በአገዛዙ የሚወሰንለት ሕዝብ ምንን ተስፋ ያደርጋል? ለእንዲህ ዐይነት ዜጋ በመኖርና ባለመኖር መካከል ምን ልዩነት ይኖረዋል? መምሸት፣ መንጋት፣ ተስፋና ለውጥ ከሌለው ምን ይፈይዳል? እንደ አገር ውድቀትስ ከዚህ በላይ ምን አለ? እንደ ዋዛ በጭልያ አካባቢ የተነሳው ተቃውሞ አሁን ወራትን ደፍኗል። ሕወሓት ኢህአዴግ የሐሳብን ነጻነትና የዜጎችን መብት እስካላከበረ አሊያም ሥርዓቱ በዲሞክራሲያዊ ሥርዓት እስካልተተካ ድረስ ተቃውሞው የሚቀጥል ይሆናል። ይህን ለመናገር የግድ ነቢይ መሆንን አይጠይቅም። ግን እንደምናየው ብዙ ዜጎች ይጎዳሉ፣ ጥፋትም የማይቀር ይሆናል። ሆኖም የሚደርሰውን ጥፋት ለመቀነስ የአመፁን ፈተናዎች መለየት አስፈላጊ ይሆናል። የአመፁን ፈተናዎች ለመለየት አመፁ ለምን በኦሮሚያ ክልል ብቻ ተወሰነ ብሎ መጠየቅ ያሻል። በኦሮሚያ ክልል የሚካሄደውን ተቃውሞ ሌሎች የኢትዮጵያ ሕዝቦች እንደ ቲያትር የሚመለከቱት ይመስላል። በጋምቤላ አካባቢ አሁን የተነሳው ተቃውሞ በሥርዓቱ ላይ ከማተኮር እርስ በርስ መገዳደል ላይ ያተኮረ ነው። በደቡብም በአማራም የኦሮሚያን አመፅ የሚደግፍ ሕዝብ እምብዛም አይታይም። ግን ለምን? የአማራ ሕዝብ ደልቶታል ማለት ነው? ደቡብ ላይ ሁሉም ነገር ምቹ ነው ማለት ነው? ፈጽሞ አይደለም። በሁሉም ያግራችን አካባቢዎች አሉ ዜጎች ባገዛዙ ላይ ጥላቻቸውን በልዩ ልዩ ዘዴ የገለጹ ነውና ታዲያ ለምን ተቃውሞውን አይደግፉም ወይም አይቀላቀሉም ብለን ካልን የሚከተሉትን ምክንያቶች እናገኛለን። የኦሮሚያ ተቃውሞ በጥቂት ጽንፈኞች ተወጥሯል። የመጀመሪያው አገዛዙ በተገኘው ቀዳዳ ሁሉ የኦሮሞን ህዝብ ከሌላው ህዝብ ጋር እንዲጋጭ አለያም ደግሞ እንዲቃቃር ለ25 ዓመታት ሰርቷል። አሁንም እየሰራ ነው። ኢህአዴግ የሚከተላቸው የመፍትሄ ሐሳቦች በጣም ያረጁ ናቸው የምንለውም ከዚሁ አንጻር ነው። የአገራችን ህዝቦች አንድነት አገዛዙ ፈጽሞ አይፈልገውም። በዚህ ምክንያት በርካታ የግፍ ጊዜያትን አስቆጥረናል። በ1980ዎቹ በሐረርጌ፣ ባሩሲ፣ አርባ ጉጉና በመተከል በጎሳ ግጭት ምክንያት ብዙ ዜጎች ሲያልቁ ህወሓት ፊልም ተመልካች ነበር። በ1992 በ1998 እና በ2004-2005 ዓመተ ምህረት ንጹሃን ዜጎች ከነቤታቸው ሲቃጠሉ በመቶ ሺዎች ሲፈናቀሉ ማንም ምንም ያለ የለም። ስርዓቱ ግን በዜጎቹ መካከል ያለውን ልዩነት ጣሪያ አስነካው ስለመሰለው የመቆያ ጊዜውን እየገዛ እንደሆነ ይረዳ ነበር። በዚህ ዓመት ብቻ ዓለም የስደተኞች ድርጅት ባወጣው መረጃ ከግማሽ ሚሊዮን ዜጎች በላይ ከቀያቸው ተፈናቅለዋል። ይህ ሁሉ በኦሮሚያ የተቀጣጠለውን አመፅ ሌሎች ህዝቦች በፍርሃት እንዲያዩት አድርጓል። ሁለተኛው ደግሞ እንደሚታወቀው ቀጠናው የአሸባሪዎች መናኸሪያ ከሆነ ቆይቷል። እንደ አልሸባብ ያሉ ቡድኖች የኦሮሚያን ተቃውሞ በአይን ቁራኛ ያዩታል፣ አሊያም እጃቸውንም ለማስገባት ይሞክራሉ። በዚህ ምክንያት እስላማዊ አክራሪዎች የሌላ እምነት ተከታዮችንና የእምነት ተቋማት ላይ አደጋ ያደርሳሉ። ሰሞኑን በምዕራብ አርሲ አብያተ ክርስቲያናትና የቀሳውስት ቤቶች መቃጠላቸውን ብዙሃን የኦሮሞ ህዝብ ይደግፈዋል ብሎ ማሰብ የዋህነት ነው። የሰፊው የኦሮሞ ህዝብ ፍላጎት ካፈናና ከጭቆና ስርዓት መላቀቅ ቢሆንም ጥቂት አክራሪ ኃይሎች በሌሎች ህዝቦች ላይ ችግር ሲያደርሱ ተቃውሞውን እንደሚጎዳው አላወቁም። ባናቱም ቁጥራቸው የማይናቅ ብሔርተኞች የእነዚህ ተባባሪዎች መሆናቸው ሌሎች ዜጎች በጥርጣሬ እንዲያያቸው ሆነዋል። ምንም እንኳ የኦነግ አርማን መሰቀል የዜጎች የፍላጎት ጉዳይ ቢሆንም የአንድነታችንን ማገር ብሔራዊ አርማችንን የኦነግን ያክል ክብር ሲሰጥ አለመመልከት ለትግሉ እንቅፋት ሊሆን እንደሚችል ለመገንዘብ አለመቻል የዋህነት የዋህነት ነው። ህወሓት ኢህአዴግ ይህንን እንደሚፈልግ መገንዘብ ያሻል። ስለሆነም እንቅስቃሴው ግቡን እንዲመታ ካስፈለገ በሌሎች ህዝቦች ላይ የሚደርሰው ትንኮሳ ቀርቶ ኦሮሚያን ነጻ ከማድረግ አገራችንን ነጻ ወደ ማድረግ ቢሸጋገር ሁሉንም ህዝብ ያሳተፈ እንደሚሆን ጥርጥር የለውም። ይህም የማይሆንበት ምክንያት የለም። ሌሎች አገራችን ዜጋም በኦሮሞ ወንድሞቹ ላይ የሚደርሰው ግፍ ሊሰማው ይገባል። አሊያ ግን እየተነጣጠልን ለገዢዎቻችን መልካም ኮረቻ ሆነን መቀጠላችን ነው። አገዛዙ እንደሆነ ነጥሎ መምታትን ይችልበታል። ህወሓት ኢህአዴግ ህዝቤን ልቀቅ እየተባለ አልሰማም። ህዝብም አልፈልግህም ሲለው አላወቀም። እንደ ፈርዖን ምልክትን ሻለው አለ፣ ምልክትም አየ። ዜጎች በረሃብ አለቁ። ሰማይ ዝናብን ከመዝነብ ታቀበ። ችጋር ውስጥ ገባን። በዚህ ሁሉ ጊዜ ግን ኢህአዴግ እርምጃው ዜጎችን ማሰርና ማሳደድ ሆነ። ህዝብ ተቆጣ። ለምን ብሎ በአደባባይ ወጣ። በዚህም ጊዜ ኢህአዴግ ጋኔል የወረሳቸው ሰዎች ናቸው አለ። ድንበር የሚጠብቁትን ሽፍቶች ሲል ተሳለቀ። ማንነታቸውን የጠየቁትን አሸባሪዎች ሲል ዛተ። ህዝብ እንዲያው እየሞተ እንደሚያምጽ አላወቀም። ምክንያቱም ህወሓት እንደ ቡድን የማሰብ ተሰጦ የለውምና። ኢህአዴግ ሆይ ህዝቤን ልቀቅ።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የቃለ መጠይቅ ጊዜ ይሆናል። የኢትዮጵያ አንድነት ሬዲዮ በዛሬው ዕለት እንግዳ ያደረግናቸው ለረጅም ዓመታት የወገን ደራሽ በመሆን በተለያዩ መድረኮች ላይ ለኢትዮጵያ ትንሳኤ የታገሉና እየታገሉ ያሉ ከስደተኞች ጉዳይ አንስቶ እስከ አገራዊና ብሔራዊ አጀንዳዎች ዙሪያ አመርቂ ስራዎችን ያከናወኑ ታዋቂ ኢትዮጵያዊ ናቸው። ከኢትዮጵያም ጉዳይ ተያያዥነት ያላቸውን ጉዳዮች ብቻ ሳይሆን የቀሩትንም የአፍሪካ አህጉራዊ ጉዳዮችን የሚያጠቃልል በአፍሪካ አህጉራት ካሉ መሪዎች ጋርም በሰብአዊ መብትና ዲሞክራሲያዊ ጥያቄ ድምጻቸውን ከፍ አድርገው በማሰማት ታዋቂነትን ያገኙ ናቸው። እንግዳችን ወይዘሮ የሐረር ወርቅ ጋሻው ይባላሉ። የፊታችን ማክሰኞ ያለም የሴቶች ቀን ተብሎ ታስቦና ተከብሮ የሚለውን ምክንያት በማድረግ ከእንግዳችን ጋር ስለ ኢትዮጵያ ሴቶች ትግል ተሳትፎ ዳሰን ለማለፍ በጋበዝናቸው መሰረት እንግዳችን ከኛ ጋር በቴሌፎን መስመር ይገኛሉ። ማርች 8 ዓለም አቀፍ የሴቶች ቀን ሲታሰብ ሴቶች እህቶቻችን ከወንዶች ወንድሞቻቸው ጋር በአኳያና በመተባበር የሚያደርጉትን ተሳትፎ አንስተን መወያየትና ተምሳሌነታቸውንና ታላቅ አስተዋጽኦአቸውን ማስተዋወቅ ተገቢ ነው በሚለው ዓላማችን ከወይዘሮ የሐረር ወርቅ ጋር ቆይታ እናደርጋለን። ጤና ይስጥልን ወይዘሮ የሐረር ወርቅ። በቅድሚያ በአድማጮቼን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና በራሴ ስም ባቀረብንለት ግብዣ መሰረት በሰዓቱ በመገኘቶ ከፍተኛ የሆነ ምስጋናዬን አቀርባለሁ። ይስማውታል ብዬም ተስፋ አድርጋለሁ። ይስማል።
እሺ፣ ይስማኛል። መጀመሪያ እግዚአብሔር የተመሰገነ ይሁን ለሁሉም ለዚህ ቀን። እናንተንም በጣም አመሰግናለሁኝ። የመላው ኢትዮጵያን የክርስትና ተከታይ ክርስትና ሃይማኖትን ተከታይ እንኳን ለአብይ ጾም ቅበላ ዛሬ አደረሳችሁ ላለሁኝ።
አሜን።
እናመሰግናለሁ።
አሜን አሜን። ከዚህ ቀጥለን ወደ ጥያቄና መልሱ እንሸጋገራለን። እስኪ በዚህ ልጀምር። በቅድሚያ ስለ ማርች 8 እናንሳ። ማርች 8 የፊታችን ማክሰኞ ያለም የሴቶች ቀን ተብሎ ይከበራል። ምንም እንኳን አለቱ በያገሩ በተለያየ ሁኔታ ታስቦ የሚውል ቢሆንም ማርች 8 የሴቶችን የፖለቲካና ማህበራዊ ኩልነት ቦታ እንዲያገኝ ለቱ ታሪካዊነት አለው። የሴቶችን እውነተኛ የነጻነት መንገድ ለማሳየት እለቱ ያለም አቀፍነት ምልክት አለው። እስቲ በርሶ አስተሳሰብ አሁን ባለንበት ዘመን የማርች 8ን በዓል ስናከብር በዋናነት መነሳት ያለባቸው የሀገራችን ጉዳዮች ምንድናቸው ይላሉ? አመሰግናለሁ። ይቀጥሉ።
እሺ፣ መጀመሪያ እንግዲህ የዓለም አቀፍ ሴቶች ቀን ስንል ለምን፣ እንዴት፣ የትስ፣ በማን ተጀመረ በሚል ታሪኩን መነሻውን ባጭሩ ላቀርብ ወዳለሁ። መጀመሪያ ያው እናንተም እንደምታውቁት በ1908 የልብስ ማምረቻ ውስጥ የሚሰሩ አሜሪካን ሴቶች በስራ ቦታቸው ሁኔታ ባለመደሰታቸው እና ብዙም ችግር በጤንነታቸውም ይደርስባቸው ስለነበረ ይጨቆኑም ስለነበረ በተለያየ ምክንያት የስራ ማቆም አድማ አድርገው ስለነበረ የሶሻሊስት ፓርቲ ወይም የሶሻሊስት ፓርቲ ኦፍ አሜሪካ በጊዜው በሴቶቹ ስም ብሔራዊ ወይንም ናሽናል ውመንስ ዴይ በሚል እነሱን በማክበር አክብሮት አሳይቶ ያከብራል ይሰይማል ያችን ቀን ማለት ነው ያከብራል እና ከዛ በኋላ እንግዲህ በዚህ ምክንያት መጀመሪያ በይፋ በ1909 ከአንድ አመት በኋላ የመጀመሪያው የሴቶች ቀን ብሔራዊ ሴቶች ቀን በሚል በአሜሪካን ተጀመረ ማለት ነው እና ከዛ ቀጥሎ በኮፐንሃገን በ1910 ስብሰባ የሶሻሊስት ዓለም አቀፍ ስብሰባ ወይንም ደግሞ ሶሻሊስት ኢንተርናሽናል ሶሻሊስት ሚቲንግ በሚል ስብሰባ ተደርጎ እንግዲህ በዛ በኢንተርናሽናል ደረጃ እንዲከበር በስምምነት ይደረግና በ1911 በኮፐንሃገን እና በአራት ሀገሮች ውስጥ ይጀምራል የኢንተርናሽናል ኢትዮጵያን ውመንስ ዴይ ማለት ነው እና እንግዲህ ሴቶቹ ቀጠል አድርገው በእንግዜ አንደኛ ትምርት እንደልብ እንዲሰጣቸው ሁለተኛ ወንዶቹም የቴክኒካል የሆነ ትምርት ጭምር ለኛ መሰጠት አለበት ብለው ይጀምራሉ እንዲሁም ከበረራን ሁሉ ማለት ነው እና ካደረጉ በኋላ ሁሉ ነገር ውስጥ እየገቡ ያው መማር ይጀምራሉ እና ለሁሉም ለወንድ የሚሰጠውን ሁሉ ጾታቸው ሴት ስለሆነ ለነሱ መቅረት እንደሌለበት እና እነሱም ተካፋይ ያገራቸው ዜጎች መሆናቸው ለወንዶች የሚሰጠው ሁሉ ለነሱ እንዲሰጥ ጥያቄ አድርገው በዚህ በ1911 ማለት በተደረገው እንደውም በዓል ላይ ሰልፍ እንደውም ይሄንን የጨመረ ሮሮ ያሰሙበት ጊዜ ነበርና እንግዲህ ከዛ ይቀጥልና በቃ የመጀመሪያው ትልቅ ነገር ደሞ ሌላ ይሰሩት ከ1913 እስከ 1914 የመጀመሪያው የዓለም ጦርነት ሲጀመር በመቃወም ሴቶች የመጀመሪያዎቹ መሆናቸው ነው እና ለሰላም ጦርነት እንዲቆም ለሰላም ሲሉ ሰላምን የጠየቁ ሴቶች ናቸው እና እንግዲህ በዚህ አይነት ነው ተጀመረው እና ወደኛ አገር ደግሞ ስንሄድ እንግዲህ እንኳን ለሴቱ ለወንዱም አገር ወዳድ እና ለኢትዮጵያ አንድነት እኩልነት መብት ለፍትህ ለቆመው ያው በጥይት ነው ያለው መንግስት የሚነጋገረውና ሁላችሁም የምታውቁት ነው ዲሞክራሲ የሚባል የለም ነገር ግን የተባበሩት መንግስታት ድርጅት ያው ይሄንን የዓለም አቀፍ የሴቶችን ቀን በኋላ ቆይቶ ይሄንን በዓለም አምኖበት አጥብቆት በየአመቱ ያከብረዋል ስለዚህ እዛ ውስጥ ያለው ሀገሮች ሁሉ ወደውም ሆነ በውድም ሆነ በግዴታ ማለት ነው ይሄንን እንዲያከብሩ ይደረጋሉ ስለዚህ በኢትዮጵያ ውስጥም ይሄ በዓል ለይስሙላ ይከበራል በሌሎችም የሴቶች ተጨቁነው የሚኖሩበት ሳውዲ ጭምር ሌሎችም ሀገሮች ውስጥ ይከበራል ማለት ነው ነገር ግን ምንድነው በዚህ መልክ የኢትዮጵያ ሴቶች ይሄንን ብዙ ያነበቡ እድሜ ላለፈው የኢትዮጵያ ህዝብ ትምህርት ገበታ ከፍተውልን በእኩልነት እንድንማር በመደረጋችን በዚህ አይናችንን ገልጸናል እና የብሔራውን ደሞ ቋንቋ ስላስቀመጡልን ከነጻነታችን ጋር አብረው ያው ተጎናጽፉም ማለት ነው ስላለ በዛ መሰረት እርስ በርስ ጭምር በመግባባት ይሄንን አጋጣሚ እየተጠቀሙ በመነጋገር እንግዲህ የነቁት ሴቶች ፖለቲካሊ ለዚህ ለመብታቸው ማንገራገር ያው ያደረጉ እንዳሉ እናውቃለን በይፋ ባይታወቅ ምክንያቱም መብቱ ስለሌላቸው ቁጭ ብለው ያሉ ማለት አይደለም ስለሆነም እንግዲህ ያው ትንሽ ጣብጣብ ይያለላቸው የኢትዮጵያን ቀን ያከብራሉ ማለት ነው። ግን የያኔ መንግስት ልክ ነጻነት እንዳለ አድርጎ ይሄንን የኢትዮጵያ ቀን ብሎ በጣም በትልቁ ያከብራዋል ይጣቀምበታልም አብሮ ለበዓልም ዝግጅትም ለማንቃትም በሚል እንደውም የኢትዮጵያ ሴቶች ልክ እንደማያቆሙ ለመብታቸው እንደማይቆሙ ተደርገው ሴቶቹን ሞቲቬት ለማድረግ ወይንም ለማነሳሳት በሚል ብዙ ይጣቀሙበታል ወያኔና ወያኔ አይነት መንግስታት
ነው ወጓ ይቀርብን ነው ነገሩ።
አዎ እኛ እንግዲህ በመጨረሻ እኛ እና ጥያቄስ መልክቶ እኛ በዳላስ ለምሳሌ አሁን እና በአሜሪካን ሀገር ምን ኖር ሴቶች በውጪ ምን ኖር ሴቶች ይሄንን እንጠቀምበታለን ለህቶቻችን በያሉበት በአገር ቤትም ቢሆን በተለያየ መልኩ ብዙ ግንኙነት በተለይ ያለን ሰዎች ያው ውስጥ ለውስጥ ይሄንን ለዲሞክራሲ ለኩልነት በኢኮኖሚም በውቀቱም በአጠቃላይ ለሁሉም ለወንዱ የሚደረገውንና የኩልነት መብት የሚባለው በአለም ውስጥ በአሜሪካን ሀገር ለምሳሌ ሰፍ ነው የሚገኘው ለኢትዮጵያም እንዲሆን እናስተምራለን እንጠቀምበታለን። አመትን ብቻ ጠብቀን አይደለም ግን ለመልሶ ያህል ትልቅ እናስተምርበት ሲሆን ለምሳሌ በዳላስ በሚደረገው በተባበሩት መንግስታት ድርጅትና ባለም አቀፍ የሴቶች ቀን ድርጅት በሚደረገው በዓል ላይ የሬኮግናይዝ ለምሳሌ አሁን የኢትዮጵያ የስደት መንግስት በሴት የተቋቋመ በመሆኑ ታዋቂነት አግኝቶ በዓሉ በሚመጣበት ጊዜ ያው ሲጀመር ኢትዮጵያ ሴቶች ለሰላምና ዲሞክራሲ በሚል ነው የጀመረው በ1986 በአሜሪካን አቆጣጠር ወይንም ዩሮፒያን አቆጣጠር እና እንግዲህ ቀስቀስ እያለ መጥቶ በዚህ ደረጃ በመድረሱ በየጊዜው ችግሩ ሊያቆም ስላልቻለ ኢትዮጵያ ሊቆም አልቻለም እና ተጠርተን ያው ተካፋይም ነን አዘጋጅም ነን እና ሌላው ደግሞ ምንድነው አንደኛው ዓለም አቀፍ የኢትዮጵያ ሴቶች ማህበር የሚለው በዶክተር አበባ ፍቃደ የሚመራው ዋና መኖሪያው ዋሽንግተን ዲሲ የሆነው ቅርንጫፍ ገና እንደተቋቋመ በአመቱ ቅርንጫፍ እዚህ ፈጥረንለት ተመዝግቦ ያው ስላለ ያም ተመዝግቧል። ስለዚህ የኢትዮጵያ ስደት መንግስትና የዓለም አቀፍ የኢትዮጵያ ሴቶች ድርጅት በዳላስ ቴክሳስ በሚደረገው የዓለም አቀፍ የሴቶች ቀን ተካፋይ ነው ማለት ነው እና ድምጻችንን እንግዲህ እርግጠኛ ነኝ ሌሎችም ሴቶች በየአካባቢው እንደ ባልያሉበት እንደሚጠቀሙበት እና ለኛ ለሴቶች ግን ገና ለመብታችን የምንታገልበትና የምናሳይበት መታወታችን ነው።
ትክክል።
እና ይሄን ይመስላል።
በጣም ጥሩ። እስኪ ከሱ ጋር ተያያዥነት ያለው ነው ይሄም የቀደምቱ ዘመናት የኢትዮጵያ ሴቶች ሚና ሲነሳ በተቀዳሚ እቴጌ ጣይቱ ግንባር ቀደም ስፍራ አላቸው። እቴጌ ጣይቱ በመንፈስ ጠንካራነት ብዙ ይወሳሉ። በተለይ ባድዋ ጦርነት ወቅት ልክ እንደቀሩት የጦር መሪዎች ወንዱን በማጀገን ጦር አሰልፈው አዋግተዋል። በሰሞኑ ታስቦ በኋላው የአድዋ ድል 120ኛ ዓመት መታሰቢያ ላይ አብረን እንዘክራቸዋለን። ከዚህ አኩሪ ታሪክ በኋላ ግን ሴቶች እህቶቻችን ለፍትህ ለዲሞክራሲ ለሀገር ህልውና ያላቸው ተሳትፎ ውስን ነው። ይህ ለምን ሆነ ይላሉ? አመሰግናለሁ።
ይሄ በጣም ጥሩ ጥያቄና አንገብጋቢ ጥያቄ ነው። ባጭሩ ሲታይ መቼም ሬዲዮ ጊዜ በመሆኑ ብዙ ማለት ብለ ሰዓታችን በሙሉ ድባቸዋለሁ እኛ ይበቃም። እንደው የኢትዮጵያ ሴቶች መቼም በጣም ሰፋ ያለ ስራ የሰሩና በአገራቸው ሳይሆን ቀድሞዎቹ እንደው የውጪ ጠላት ሁሉ አድንቆ የጻፈላቸው በመኖሩ በዛሬ ጊዜ የዓለም የጥቁሮች ሴቶች ታሪክን የሚመዘግቡት ከአፍሪካን አሜሪካን ጀምረው ሴቶችን በጣም ጥሩ አድርገው አስቀምጠዋል። ወደ ኋላም ሄደው የንግስት ሳባን ዩዲትን ጭምር አስቀምጠው በተለይ የንግስት ሌኒ፣ ንግስት ሰብለ፣ ንግስት ምንትዋብ፣ ንግስት ጣይቱን በሚመለከት በጣም በሚያኮራ እነሱ ኮርተውበት ማለት ነው የሚሰሩት። ይሄንን ጥቁሮች እኛ ወንዶችም ሴቶችም ማለት ነው የማሰብ ችሎታችን ዝቅተኛ እና ራሱ አንጎላችን ወይንም ብሬናችን በጣም ትንሽ ነው ያለ ነጩ የጥቁሩን አንገት ለማስደፋት በዚህ ሀገር ባደረገው የማንነታችንን ማውደም ዓለምን ካሰለጠኑት አምስት ሀገሮች ራሶ ለሀገሮች አንዷ አፍሪካ ነች። በተለይ ኢትዮጵያ ያው አፍሪካ ነች እና እንዳልሆነን ማለት ነው። ስለዚህ ያንን ለማሳየት ሲሉ የአፍሪካን የቆፈሩ ታሪክ ሲያወጡ የኢትዮጵያን ሴቶች እነዚህ አራቱም በጣም የተጻፈላቸው መሆኑን በዚህ አጋጣሚ ላስረዳ ፈልጋለሁ። እኛ እኔ ብዙ መጽሐፎች አሉ ይሄንን አስመልክቶ እና እንደውም መጽሐፎቹ በቀላሉ እንኳን የሚሸጡም አይደሉም። እስከዚህ ድረስ ነው ጥረት ብዙ የተደረገበት የተከበረ ስለሆነ ማለት ነው። እና ባጭሩ የቀድሞ ኢትዮጵያኖች ሴቶችን ስንል ወንዶች ችንም ማስተዋወስ ስለማይፈልግ ያለ ወንዶቹ ተሳትፎና ስምምነት ምንም ነገር ላይ ሊደረስ ስለማይችል አሁንም ያለው ችግር በመሆኑ ባጭሩ ያለፉት የቀድሞ ኢትዮጵያኖች ኢትዮጵያን ወንዶች አባቶቻችን አያቶቻችን ሴቶችን በጣም ከማክበራቸው በላይ በተለይ ንቁ ሴቶች በተለይ ለአመራር ለማስተማር ቦታ ያጫቸው ነበር አማካሪና ማስተዳደር የሚያደርጓቸው ነበር። ይሄው ከቤተ መንግስቱ አካባቢ ዋናው ስልጣኑ ከመንጸባረቅበት ማለት ነው እና በአስተዳደሩ ውስጥ የተቀመጠው አካል የሚያደርገው እንደነበረ ግልጽ ነው። ለዚህም ንግስት ሌኒ፣ ንግስት ሰብለን፣ ንግስት ምንትዋብ ቀደም እንዳልኩት ንግስት ዘውዲቱን፣ ንግስት ጣይቱን መጥቀስ ይቻላል። እነዚህ እንግዲህ ትልልቅ ስራ ሰርተው በመሪነት በሚገባ በዓለም የሴቶች መሪዎች ታሪክ ውስጥ የተመዘገቡ ናቸው። እነዚህ ሴቶች ጎበዝ በመሆናቸውና ራሳቸውን በማስከበር ነው። በሌላ በኩል ንጉሶቹም አጼዎቹም የሴቶቹን ችሎታ አምነውበት ተቀብለው አማካሪዎቻቸውን ጭምር የሴቱን መብት አክብረው በመተባበር በማክበር ይደረግ የነበረ ነው። ሴት በጣም ትልቅ ተሰሚነት ነበራት። ዛሬ እስከኛም ንግስት ጣይቱ የሚባልበት ሁሉ ያ ክብር ከባድ በጣም ከባድ የማይጠፋ የሴቶች አክብሮት እሳት ስላለ ነው እና ይሄን ይመስላል። እና እነዚህ ሴቶች ደግሞ በተለይ ቱርክን ለመውጋት ብሎም ማፉድን እና ቀጥሎም ከሱ በኋላ የመጣው አህመድ ኢብራሂም አልቃዚን ማለትም ግራይ መሐመድ ንግስት ሌኒ ለመዋጋት በኢትዮጵያና በፖርቱጋል የመጀመሪያው ነው ዲፕሎማቲክ ግንኙነት የጀመሩ እና ከጦር ትጥቁ ከፖርቱጋል መሪ ማለት ነው ንጉስ ኤማኑኤል እንደተላከላቸው ጦርና ትጥቅ ያው ክርስቶፈር ደጋማ የመጣበት ማለት ነው በዚህ ይታወሳሉ። እና ቀጥሎ ማጤ ልብነ ድንግልንም አመራር ያስተማሩ ከ12 አመት እድሜ ጀምሮ አባታቸው ስለሞቱ 8 አመት መንግስት የኢትዮጵያን በሙሉ በአጠቃላይ ይዘው ውጊያም እያካሄዱ ከቆዩ በኋላ ለወጣቱ ልዑል አጼ ልብነ ድንግል ዳዊት ተብለው ያው መጨረሻ በኋላ አጼ ልብነ ድንግል በ20 አመታቸው በኢትዮጵያ ባህል መሰረት ያስረከቡም ሴት ናቸው። እና እንግዲህ እኚህ ሴት በአጋጣሚ ትውልዳቸውም እንደው ለመግለጽ ከሰሜንና ማለት አማርኛ ተናጋሪው ከአዳል ሱልጣን ከሐረር ይወለዳሉ። እና ያጼ በደማርያም የአጼ ልብነ ድንግል አያት ባለቤት መሆናቸው ነው። እና እንግዲህ ይሄንን ይመስላል ያለፉት። የኛ ደግሞ ምንድነው ከነበረው ህብረተሰብ ያስተሳሰብ ጫና ያንን የተጋረደውን እናም እየተጋረደብን እየተጋረደብንን ያስተሳሰብ ጋሬጣ ለማስወገድ እስከዛሬ ረጅም ጊዜ ወስዷል እና ወንዶቹ ላይ ብቻ ለማሳበብ ሳይሆን አሁን ያሉት ኢትዮጵያን ወንድሞቻችን በተለይ በስልጣንም ላይ ያለው ያው የሚታወቅ ነው ደግሞ ያለውንም የአገር ከፋፋይ የሽፍታ መንግስት ተቃወማለሁ የሚሉትም ቢሆኑ አንድ ድርጅት እንኳን በማያቋቁምበት ለጊዜ ለሀገር ብለው የፖለቲካ ፓርቲም ይሁን የሲቪክም ይሁን ወይንም ደግሞ የመረዳጃ ብለው አይምሯቸው ውስጥ ይሄ የማይካድ ነው አይምሯቸው ውስጥ ሴትን ጨምር የሚል የለም የለም አሁንም የለም
መልካም እስኪ ወደ ቀጣዩ ጥያቄ ልግባ አሁን ወዳለንበት ወደዚሁ ወደኛው ዘመንን ልግባና የኢትዮጵያ ሴቶችን የትግል ተሳትፎ ስናወራ በድርጅት መታቀፍን መሪ ሐሳቦችን ማፍለቅ ማደራጀትንም ጨምሮ ለናሙና የምናነሳቸው ሁለት ስመጥሩ ኢትዮጵያውያን አሉ ዶክተር አበባ ፍቃደና እርሶ የሐረር ጋሻው ብቻ ናችሁ እርሶ በኢትዮጵያዊነት መንፈስ ጸንተው ቆመው ከወንዶች በላቀ ሁኔታ ግንባር ቀደም ሚና ለመያዝ የገፋፋዎት ምንድን ነው? ለአድማጮቻችን በዚህ ዙሪያ የሚያጋሩት ሐሳብ ካለ ይግለጹልን አመሰግናለሁ። ሄሎ ይቅርታ አድማጮቻችን በተፈጠረው የስልክ መቋረጥ ምክንያት ቃለ ምልልሱ ተቋርጦ እንደነበር ለዛም ይቅርታ እንጠይቃለን እንግዳችን እንደገና በመስመር ላይ ይገኛሉ ወደ ጥያቄና መልሱ እንገባለን ይስማውታል አይደለም ወይዘሮ ያረሩ ወርቅ
ሰማኝ
መልካም ሐሳቦን ያጠቃልሉ እንደሆነ ያጠቃልሉ ድሉን ሰጥቷታሉ ወደ ቀጣዩ ጥያቄ ከመሄድ በፊት
እሺ እንግዲህ እት ጋር እንደቆምኳላቅም ያም ሆነ ያው እንግዲህ ይሄንን ያለውን ሴቶችን ሳይካትቱ ከተጠራሩ በኋላ ካቆሙ ማለት ስልጣኑን ወይንም ደሞ የሐላፊነት ቦታውን ከተከፋፈሉ በኋላ በሚል ነበር ማስቀምጣው እና እንግዲህ አሁንኛ ሴቶች ይህ ሲባል በኢትዮጵያ አንድነት ምንድነው ከዚህ በኋላ ግን ይሄንን ያስተሳሰብ ዳሬታ ሰብራን በመውጣት ወደፊት ለመግፋት እንደምሳሌ አሁን እየተንቀሳቀስን ነው ማለት ነው የተወሰነ ሴቶችና ይህ ሲባል በኢትዮጵያ አንድነት ተጋድሎ የቀድሞዎች በጣም ትልቅ አስተዋጽኦ አድርገዋል ያሁን ሴት ተግባር የኢትዮጵያ ጉዳይ ላይ ከቀድሞ ቅድማያቶቻችንና አያቶቻችን ጋር ሲመዘን አቆ ያው እንግዲህ እንዳልኩት በጊዜያዊ ችግሮች ላይ የታሰረ ነው ይሄውም በግልጽ ለማስቀመጥ በጊዜያዊ ነገሮች የታጠረ ነው ስል ወይንም መሆኑን እኛ የኢትዮጵያ ሴቶች ራሳችን አሁን ከታጠርንበት ከታሰርንበት ብልጭልጭ ነገር ወጥተን በኢትዮጵያ አንድነት ተጋድሎ ላይ የድርሻችንን ለመወጣት መንገዱን እየጠረግን ስለምንገኛለን እና ስለምንገኝ ይሄ አስተሳሰብ መንገድ ጠረጋም ስለሆነ አንዳንዶች ቢቻላቸው ሊጨፈልቁንም የሚሞክሩ አሉ። ይሄ ግልጽ ነው። ለምን ይሄንን ማየት በማይፈልጉ ወንዶች ይመለመሉና አቶቻችን ወንዶችም ጭምር ማለት ነው ያው ኢንዳይሬክትሊም ሊጨፈልቁን የሚሞክሩ ብዙ ናቸው። ብዙም ተደርሶብናል ጥቂቶቹ። ይሁን እንጂ የተነሳንበት ጠንካራ የኢትዮጵያ አንድነት መሰረት ላይ ስለሆነ ዳግማዊ የጣይቱን ተግባር ክንዋኔ ጎልቶ እንዲወጣ የድርሻችንን በመወጣት ላይ እንደምታውቁት እንገኛለን። ይህንን ድምጽ የሚሰማችሁ በአገርም ውስጥ ሆነ በውጭ ሀገር የምትገኙ እህቶቻችን በተግባራዊነት የድርሻችሁን ትወጡ ዘንድ አብራችሁን ተሳተፉ ዘንድ የኢትዮጵያ ሀገራዊ ጥሪያችንን በእያላችሁበት ይድረሳችሁ እላለሁ። በበኩሌ ራሳችን ተነስተን ለራሳችን መቆም ካልቻልን በወንዶቹ መጣው ይጠሩናል ይጎትቱናል። ዴሞክራሲ ደሞ ፈጥራው ወይንም መስረታው እኛን ቦታ ይሰጡናል ብለን ማሰብ የለብንም። እኛ የስልጣን ጥሚያ ሳይሆን የኢትዮጵያ ሴቶች ጥያቄ የአገራችን ያለችበት ጉዳይ ላይ እኛ አንድም ቦታ ያልተስማማንበት ወያኔ ከገባ በተደረገው ነገር ሁሉ ማንስማማበት አንድም ቦታ የኤርትራን ማስገንጠል ጭምር ያልፈረምንበት ያልመከርንበት በመሆኑ ሁሉ ነገር ፉርሽ ሊሆን የሚችለው ዜሮ ሊሆን የሚችለው እኛ ራሳችንን ተሳታፊ አድርገን ኃላፊነታችንን ስለ ኢትዮጵያ ስንቆምና ስንወጣ ብቻ ነው። አለበለዚያ የኢትዮጵያን ሰንደቅ ዓላማ መልበስ የኢትዮጵያን ሰንደቅ ዓላማ ወይንም አንዳንድ ነገር መኪና ላይ ቤታችን እያደረግን ዝም ብለን ሌላው በሰራው ታሪክ ነው የምናወራው። ታሪክ ብቻውን እየጨመረ ካልሄደ ዋጋ የለውም። ለልጆቻችን የምናተርፈው ንግስት ጣይቱና ለንግስ ሰብለው ወደኋላ ሄደው ከጠላት ያተረፏትን ሀገር ነጻነት እና ወይንም ደግሞ ብሔራዊ ቋንቋ አይደለምና ይሄንን ይመስላል።
ትክክል። መልካም ጥሪ ተስፋረጋለሁ። ጥሪውን ተቀብለው ሁሉም በያባያሉበት በያካባቢያቸው ራሳቸውን ያደራጃሉ ወይንም ይቀራረባሉ የሚል ተስፋ ጥለን እንለፍ። ወደ ቀጣዩ ጥያቄ ልግባ። አሁን ወዳለንበት ዘመን እንሸጋገር። የኢትዮጵያ ሴቶች የትግል ተሳትፎ ስናወራ በድርጅት መታቀፍን መሪ ሐሳቦችን ማፍለቅ ማደራጀትንም ጨምሮ ለናሙና የምናነሳቸው ሁለት ስመጥሩ ኢትዮጵያውያን አሉ። ዶክተር አበባ ፍቃደና እርሶ የሐረር ጋሻው ብቻ ናቸው። እርሶ በኢትዮጵያዊነት መንፈስ ጸንተው ቆመው ከወንዶች በላቀ ሁኔታ ግንባር ቀደም ሚና ለመያዝ የገፋፋዎት ምንድን ነው? ለአድማጮቻችን በዚሁ ዙሪያ የሚያጋሩት ሐሳብ ካለ።
እሺ እንግዲህ እንደሚታወቀው ዛሬ እኛ የተጎናጸፍነው ነጻነት በሚሊዮን የሚቆጠር ኢትዮጵያዊ ጀግኖቻችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እናም በአገራችን በሙሉ የውጭ ጠላት ወሮን ባለበት ጊዜ እንደሚታወቀው ለነጻነት በአንድነታቸው በአገሪቱ በሁሉም ማዕዘን የታገሉት ወገኖች ሴቶችን ሳይቀሩ ልጆች ጭምር ሴቶች እንደውም ስለመለስ ልበልና ስማቸው እንደውም በታሪክ ውስጥ ያልተጻፈ እንደ አንኖን ሶልጀርስ እንደሚባሉት ማለት ነው እና ሴቶችን ሳይቀሩ ልጆች ጭምር በደማቸው ባጥንታቸው በከፈሉት መሰዋዕትነት የተገኘ ነው። በሄራዩ ቋንቋችንም የጦርነቱ አሸናፊ ጀግኖቻችን እንዲሆኑ የረዳው ትልቁ አንዱ የመግባቢያ መሳሪያ በመሆኑ የአገር አንድነትንና የሄራዩ ቋንቋ ፊደላችንን ጭምር አጣምረው ስለ ጠላትም በራሳችን ፊደል ማለት ነው ጽፈው እንድናውቅ ጠላታችንን ነጻነት ስላጎናጸፉ ከጠላት ራሳችንን እንድንጠብቅ እና ንቃትን አጎናጽፈውናል። ይህንም ትልቁን ማንነታችን በማንኛውም መንገድ እንዳይዋረድ እንዳይጎዳ ለማድረግ ስለ አንድነታችን የምታገለው ከቀን በኋላ የመጣ ሳይሆን ገና ከልጅነት ጀምሮ የተላበስኩት የኢትዮጵያዊነት መንፈስ ነው። የኢትዮጵያ ክብርና ዳር ድንበሯን የሚጸናወት ወይንም ደግሞ ተጸናዋጭ ቅንቅን ጠላት ከውስጥና ከውጪ ብቅ ሲል የበኩሌን የዜግነት ግዴታዬን ለመወጣት የሚገፋፋኝና የሚያነሳሳኝ ከጀመርኩት ጀምሮ ብዙ የተለያየ አጋጣሚና ምክንያቶች አሉ። ሆኖም በዛራው ጊዜ ስለሚወሰድ ባጭሩ ጥያቄውን ልመልስ። አንደኛ ራሱ በአገርና ወገን ላይ የሚደረገው ጭካኔ ፍትህ ማጣት ሲሆን መረጋት እና ምግድያ እየጠራይ ነው። ዋና መነሻዬ ግን ከ7 እስከ 8 አመት እድሜ ድረስ በነበረው ጊዜ ሶማሌ ጦር ኃይላችንን በኦጋዴን ገጥማ እየተዋጋች ስለነበረ ዋና ሐሳቧም ከኦጋዴን እስከ አዋሽ ድረስ ይሄ ነው ብላ መሬታችንን ለመውሰድ ያንን ሐሳቧን አሁንም ቀየረች ማለት አይደለም። በነገራችን ላይ ለመውሰድ እንደምታቁት መነሳቷን በወታደሮች ምስቶች በጭንቀት ሲወራ ካምፕ ውስጥ እና በተለይ በኢትዮጵያ ሬዲዮ አዲስ አበባ ማለት ነው በተከታታይ በየቀኑ አንድ ሰሞን ማታም ቀንም ሲነገር ሰማ። አንድ ቀን በተለይ ከባድ ጦርነት መሆኑን ከሰማውን ጀምሮ አባቴው ጋዴን ያገሩን ዳር ድንበር ከመጠብቀው መለየው ለባሽ አንዱ በመሆኑ ስለ አባቴም በጣም በመስጋት ያለቀስኩኝ ስለሱ ምንም ሲወራ ባለመስማቴ ቤቴ ውስጥ ለአባቴ አስቤ መሪር ሀዘን ባይምሮ የገባ ማለት ነው። ይህ እስከዛሬ እንደጋለ ያለው የማይበርድ ኢትዮጵያዊነት መንፈስ አገሬና ክብሯ መጀመሪያ የሚለው በልቤ ውስጥ ተቀርጾ የቀረው ከዛ ከሶማሌ እንግዲህ ጦርነት ጊዜ በመነሳት ምክንያት ነው። ይህ በልጅነቴ የተላበስኩት ከቤት ተነስቶ ፍጻሜ የሌለው ኢትዮጵያዊነት የዘላለም ነው። ትውልድ ያልፋል፣ ኢትዮጵያዊነት ግን አያልፍም። ስለዚህ ለማያልፍ ኢትዮጵያዊነት ትንፋሽ እስክትቆም ድረስ ትግሉ ይቀጥላል። እኔ ባልፍም የኢትዮጵያ ትንፋሽ በልጄ ይቀጥላል ብዬ በሚገባ አምናለሁ። ኢትዮጵያ የደም ስር ንዝረት ነች። ኢትዮጵያዊነት ፍቅር ነው እና ይህን ይመስላል።
እጋራዎታለሁ። በጣም በጣም ጥሩ ገለጻ ነው ያደረጉለት። እስኪ ወደ ቀጣይ ጥያቄ ልግ። በቀጣይ ደግሞ ከመልካም ገድሎቹ አንዱን ብቻ እናንሳና የቀድሞ የኢትዮጵያ አርበኞች ማህበር የጀግንነት ተጋድሏቸውን በዓለም አቀፍ ደረጃ እንዲያስተጋቡ ባለ ታሪኮቹ የሆኑት እርሶን በእንደራሴነት ሾመውት ነበር። እዚህ ላይ አንድ ነገር እናንሳ። የኢትዮጵያ ጀግኖች ማህበር ደንብ እንደሚለው ከሆነ ከበድ ያሉ ኃላፊነቶችን 40 አመት ላልሞላው አይሰጥም ነበር። እርሶ ኃላፊነቱን ሲረከቡ ደግሞ እድሜው በጣም ያነሰ ነበር። በተጨማሪም ይህንን የመሰለ ኃላፊነት ለማንም ተሰጥቶ አያውቅም። እርሶ የመጀመሪያው ነውት ሊባል ይችላል። ይህ እንዴት ሊሆን ቻለ? የተሰጠውትን አደራ ተወጥቷል ወይ? የአርበኝነት መንፈስ ታሪካዊ ባህሪ ተጠብቋል ይላሉ? አመሰግናለሁ። ይቀጥሉ።
እሺ በጣም አመሰግናለሁ። ይሄ እንግዲህ መቼም በጣም በእውነት ሰፊ ጊዜ የሚወስድና ብቻውን መቅረብ ያለበት ነው። ለወደፊት ስንት ደቂቃ እንዳለኝ ምንም
አንድ 10 13 10 እስከ 15 ደቂቃ ድረስ አለን።
እሺ እንግዲህ ለሌላውም ጥያቄ ካላችሁ እንዲበቃ አጠራጠራ አረጋለሁ። እና እንግዲህ እንዴት ነው ይሄ ሊሆን የቻለበት በ1990 የዛሬ 25 አመት ማለት ነው። እና አዲስ አበባ እኔ ወደ ኢትዮጵያ ወደ ሀገሬ ስመለስ ከዘም ካለ ቆይታ በኋላ ሁሉ ጊዜ ወደ ኢትዮጵያ በመስገባ ነው በችግር ምክንያት ነው መገባው ኢትዮጵያ ላይ እና ከዛም በፊት እንደዚሁ ኢትዮጵያ ችግር ላይ በነበረችበት ጊዜ የሰራዊቱ ጎን የህዝቡ ጎን ለመቆም ገባሁኝ እና በዛን ጊዜም ደግሞ ስገባ ያው ኢትዮጵያ በሶማሌ በትግራይ ነጻ አውጪ በኤርትራ ነጻ አውጪ በኦሮሞ ነጻ አውጪ እና ሌሎችም ውስጥ ለውስጥ እንዲሆን በሚወጓት ጊዜ ያው እንደምታወቀው ለውጪ ጠላት ተቀጥረው የውጪ ጠላት አስተጣቀዋቸው ይሄ ህዝቡ እንዲያቅ ብዙ ህዝብ ልብ ብሎ ማያስበው ነገር በመሆኑ ይሄንን እንምለው የነዚህ የነጻ አውጪነን የብሔር ነጻ አውጪዎች ያንድ አካል ነጻ አውጪነን ይያሉ የሚሉት እንደማንኛውም ኢትዮጵያዊ ምንም የሌላቸው ሰዎች ናቸው። በርግጥ ባይምሯቸው የኢትዮጵያ ህዝብ ያስተማራቸው ናቸው አንገታቸውን ቀና ያደረገላቸው ናቸውና አገሪቱን ከመርዳት ይልቅ ህዝቡን ለህዝቡ ከመሞቅ ከንትን ከመቆም ይልቅ ነጻነት ያጎናጸፋቸውን መልሰው ለጠላት ተቀጥረው በገንዘብ የሚሰራ አይምሯቸውን ይሸጡ ማለት ናቸው ባጭሩና ጦር ታጥቀው በሚወጓት ጊዜ ሀገሬንና ያሳደገኝን ራሱ ኢትዮጵያን ሰራዊት ኢትዮጵያ ማለት ነው ራሱ የቀድሞ ሰራዊት እዚህ ቁጭ ብዬ አላይም ብዬ የበኩሌን አደርጋለሁ ብዬ በቃ ባለቤቴን ትቼ የስሜት ተገዢ ለዓለሙን ብድግ ብዬ በቆራጥነት ወዲያውም ሚኪሊላንድንም አስመልክቶ ሙታመታቸውንም እንድናከብር እንግዲህ ገባው። በዛ ጊዜ ስገባ እኔ መጀመሪያ ግለሰብ ነኝ በዛ መልክ እና ያው በቀጥታ ራሴ ማስተዋቂያ ሚኒስትር ሄጄ ከኢትዮጵያ ህዝብ ጋር መነጋገር ስለምፈልግ እድሉን ስጡኝ አልኳቸው እና ባጭሩ እድሉ ተሰጠኝ ማለት ነው ከህዝብ ጋር መነጋገርበት እና በዚህ መልክ እንግዲህ ወደፊት ምናወራ ይሆናል። ነገር ግን ለዛሬ ለመልሱ ስቀርብ አንደኛ የመጣሁበትን በዚህ መልክ ከህዝቡ ጎን ከሰራዊቱ ጎን ለመቆም የሚለው ሁለተኛ የአጼ ቴዎድሮስ አደባባይ የሚባለው ላይ ሐውልታቸው እንዲሰራ የንግስት ጣይቱን ለማሰራት የአጼ ዮሐንስን ለማሰራት እና እንደውም አልፎ ተርፎ የጀግኖች አምባ የሚባል እኔ ሳላቅ ማለት ነው ይሄ የጀግኖች አምባ እንዳለ ሳላቅ የጀግኖች አምባ የሚለውን ስም በዛ ደሞ ከተማ ውስጥ የሚሰራና በእያንዳንዱም በኢትዮጵያ ክፍለ ሀገር ውስጥ ሁሉ ያው ተሰመሳሳይ እንደሚሰራ እንደምፈልግ ይሄንን በሚሰሙበት ጊዜና ስለነሱም ደሞ ያለፈው ጀግኖች አባቶቻችን እናቶቻችን ያስረከቡንን ማክበር አለብን በአለም ውስጥም አግነነን ማሳየት እንደገና አለብን እየተረሳ ስለሆነ በሚል ሳቀርብ አሁን ያው ተጠርቼ የአርበኞች ማህበር ማለት 4 ኪሎ አጠገብ ነው ያለው ድሮም እኔም ልጅም ሆኜ ማቀው ነው እና እዛ እንግዲህ ተጠርቼ እንድጎበኝ ተደረገ መጀመሪያ ከዛ በኋላ ያው አንደኛ የኢትዮጵያ ወርቅ የሚባለው ስም ሲሰጠኝ ከርሻ ውስጥ ነበር የመጣው አንድ ሴት እነሱም ያንኑ ደግሞ ያንን ሸለሙን ደግፎ ማለት ነው የአረር ወርቅ ብቻ ሳትሆኛ አንቺ ኢትዮጵያ ወርቅ ነሽ ለኢትዮጵያ ስለቆምሽ ብለው እና ታሪካቸውን በአለም ውስጥ የኢትዮጵያን ጀግኖች ታሪክ የሚጸባረቅበትን የሚያድግበትን በብዙ መንገድ መጻፍቶች የተለያዩ ሁሉ የሚጻፍበትን ይሄንን ሁሉ አስመልክቶ እንግዲህ ያ ተሰጠኝ ማለት ነው እና በርግጥ እድሜ ልጅ በመሆኑ በዛን ጊዜ በፈረንጆች አቆጣጠር በ1990 ይሄ የሚባል ጥንቅን መጣ ማለት ይቻላል። ነገር ግን አርበኞቹ በቆራጥነት ጣርታውኝ እንደውም በ9 በ82 ማለት ነው 912 82 ማለት ነው ኢትዮጵያ አቆጣጠር እዛ ድረስ ተጠርቼ ይሄ የተባለው ስለ እድሜ እንድረሳው ለምን 10 አመት ጃይሆንም ለኢትዮጵያ እስከ ቆመ ድረስ ልጆች ህፃናት ጭምር ጦር ሜዳ ተሳትፈዋል በኢትዮጵያ ውስጥ የህፃናቱ የልጆቹ ስላልተመዘገበ ነው እንጂ ብለው እሱ ሁሉም ገና እንደሚመዘገብ እንደው መነሻ ሆኖ እድሜ አይደለም አሁንስ ቢሆን የሚቀጥለው ትውልድ ቢሆን እድሜው ወጣት ነው የሚመጣው ስለዚህ ይሄ እንደውም ተከራክሮበት መቅረት አለበት ሁሉ ተብሎ ስራሽን ቀጥያ አንቻሉኝ እሺ አልኩኝ ተቀበልኩኝ እንግዲህ ስራውን ተወጣሽ ወይ ለሚለው ብዙ ፕላን አድርጌ የተለያዩ ሙዚየሞችን በአሜሪካን ሀገር በተለይ መኖሪያዬ በሆነ በዳላስ እና በዲሲ ደግሞ በመነጋገር ከአፍሪካን አሜሪካንስ ጋራ አስተባብሬ ተባብረን ብዙ ነገር ሊሰራ ሲባል እቅድ በደንብ ወጥቶ ንድፍ ተነድፎ በአንድም ኢትዮጵያዊ ሰዓሊ ዲሲ የሚኖር በሱም ጭምር ብዙ ነገር ተነጋግረን እንድንሰራ የአፍሪካን አሜሪካንም ታሪክ በአፍሪካ ውስጥ በሙሉ በኢትዮጵያ በዚሁ በአርበኞች ማህበር አማካኝነት አያይዤ ባሰውን እንዲጎላ በየአፍሪካ ሀገር ውስጥ ራሱ የባርነትን ዚህ የተደረገውን ሁሉ ብዙ ስለማያቅ ስለ ሀገሩ ፍቅርና ክብር እንዲኖረው በውጪው እንዳይገዛ ይረዳ ዘንድ ካየሁት በመንደፍ ሁሉ ፕሮግራም አውጥቼ የተለያዩ መሪዎች ሁሉ ደግፈውት ነገር በአመት ባልሞላ ጊዜ ውስጥ ማለት ነው ነገር ግን እነዚህ ሽፍቶቹ ሀገር ገንጣዮቹ የኢትዮጵያ ቤተ መንግስት ውስጥ ስለገቡ በስራ ላይ ሊውል አልቻለም እነሱ ደግሞ ስለ አርበኞች መስማትም አይፈልጉም ስለ አርበኛ ሲባል ኢትዮጵያ ማለት ነው አርበኛ ሲባል አንድነት ማለት ነው ነጻነት ማለት ነው ስለዚህ በዚህ ምክንያት ስራ ላይ ሊውል አልቻለም ከዛም እንኳን በኋላ ቢሞከርም አልተቻለም ይሄን ይመስላል
መልካም
እኔ በኩል ሰርቻለሁ ብዬ አምናለሁ
ደህና ወደ ቃለ መጠይቅ ዓለም ልልሳችንን ወደ ማጠናቀቁ እየተቃረብን ነው የመጨረሻ ጥያቄ አለችኝ እሷን አንድ 10 ወይም 10 ደቂቃ ልስጣውትና በዛች ጊዜ ውስጥ እንዲያጠቃልሉልኝ ካደረጋ አሳስበውታለሁ ወደ መጨረሻው ጥያቄ ልግባ በዲያስፖራው በፖለቲካው ትግል መስክም ተሳታፊ የሆኑባቸው መድረኮች እንዳሉ ከፕሮፋይሎ ላይ ለመረዳት ይቻላል ባንድ ወቅት በኢትዮጵያ እንቅስቃሴ የነበሩ ድርጅቶችም ከዲያስፖራው ድጋፍ ለማግኘት እንዲችሉ የርሶ ተባባሪነት አስፈልጓቸው ነበር እስቲ በዚሁ ላይ አጠር ያለ አስተያየት ከሰጡ በኋላ ከዚያም ወደ ቅርቡ ዘመን እንሸጋገርና እርሶ በዚሁ በዲፕሎማሲው ተግባር ዙሪያ ታላላቅ ስራዎችን ያከናወኑ ነው በሶሻል ሚዲያዎችም ሆነ በሌላ የዜና ማሰራጫ አውታሮች በቅርቡ እንደተገለጸው ከሆነ ባለም አቀፍ የዲፕሎማሲ መድረኮች ላይ የፈጸሟቸው ተግባሮች አሉ አጠር ያለ ማብራሪያ ለአድማጮቻችን ቢያካፍሉልን 10 ደቂቃ ባልሞላ ጊዜ ውስጥ አመሰግናለሁ መቤት
እሺ እንግዲህ ምንድነው በጊዜው የአገር ቤት ያለውን የፖለቲካ ፓርቲዎች አስመልክቶ የተለያዩ ፓርቲዎች ያው በውጪ እንደወክል የስልጣን ስም እየተሰጠኝ ያው እኔ ስለሆንኩኝ ሳይሆን በተግባሬ ካዩት እዚህም ውጪም በማምጣት ድረስ ዳላስም አሜሪካን ሀገር በየቦታም እየዞሩ እንዲናገሩ ጭምር የተለያዩ ሰዎች ፕሮግራማቸውን እየመጡ ለህዝቡ እንዲያስረዱ የህዝቡንም ደግሞ ኢንፑት ወይንም ደግሞ ህዝቡም የሚለውን ደግሞ እንዲጨምሩ ፕሮግራማቸው ውስጥ እና ለጎሳም ለአንድ ጎሳም የቆመው ለምሳሌ እንደ ኦሮሞ ምክር ቤት የሚለው ፕሮፌሰር መረራን አስመልክቶ ጭምር ወደ ብሔራዊ ወደ ኢትዮጵያ ምክር ቤት እንዲለው ጭምር በማሰብ እንግዲህ ሌሎችንም እነ ዶክተር አድማሱን እነ ዶክተር ኃይሉ አርአያ ማለት ዴፓ እነ ልደቱን ጭምር በጊዜው እንግዲህ ኢትዮጵያ ላይ በጣም ህዝቡ ይደግፍ ስለነበረና ተስፋ ስለነበረም ሞቅ ያለ በተለይ ወጣት የተሳተፈበትም ስለነበረ እንግዲህ ያው በውጪ በእነሱ በኩል ለመጀመሪያ ጊዜ ያው ነው የሚባለው አባሎቻቸውም ኤግዚኪቲቭ ኮሚቴውም በደንብ ኦፊሻል ምርጫ ተደርጎ በይፋ በውጪ እኔ እንደወክል ሊቀመንበር የውጪ ተወካይ የኢዴፓ ሊቀመንበር ተብዬ ያው ተሰጠኝ ማለት ነው። እና ያው በይፋ እኔ ገና ሳልቀበለው ማለት ነው ሳልቀበለው እንደውም ሳልሰማ በይፋ ያው ፕሬስ ሪሊዝ ወጥቶ ታውጆ ከዛ ወደ እኔ ሲመጣ ያው እኔ በበኩሌ የሴቶች ተሳትፎን በየቦታው እንዲኖር ስለምፈልግ በአጠቃላይ የጀመርኩት ሴቶች ስለሆነ የሴቶች ያለ ያው የኢትዮጵያ ሴቶች ለሰላምና ዲሞክራሲ በሚል ስለሆነ መጀመሪያ ወደ አሁን ወደ ስብት መንግስት የመጣው ማለት ነው የተለዋወጠ ስሙ እንደ ሁኔታው ያንን ይዤ ስራውን ከሁሉም ጋር ስለሰራሁኝ የለም ብዬ ለሌላ ሰው እንዲሰጥ እንደውም ለስማቸውን በግባን ራግድ የለም አንድ PhD ናቸው ለሳቸው ይሰጥ ብዬ ወደሳቸው ያው ሁሉም በኋላ ተመካክሮ እንዲሰጥ ተደርጓል። ሌላው ቀደም ሲል የመላው አማራ የሚለው በውስጡ የመላው ኢትዮጵያን ያዘ እንደሆነ አቃለሁ በደንብ በሚደረገው ማቃለሁ በውጭ ስለዚህ ያም ደግሞ እንደዚሁ እድሉ ተሰጥቶኝ ነበር ማለት አገሬን በዚህ መልኩ ምን እንትን እንደልና ወደ ዋሽንግተን ዲሲ ሄጄ ጽፈት ቤት ሊከፈት ተብሎ ያንን ጽፈት ቤት ነው ተረክቤ በኃላፊነት ሊቀመንበር ሆኜ እዛ በሚልም ያም መጥቶ ነበር እሱ ሻለቃ ክፍሌ የሚባለው ሞቷል በሱ አማካኝነት ነው በደንብ ቁጭ ብሎ ያስረዳኝ ነገር ግን የመላው ይሄ መላው አማራ የሚለውን የመላው ኢትዮጵያ ይሁን ብዬ ከዛ ካምፔን ጀምሬ ያው ነገሩን ወደዛ ሄጄ እናደርጋለሁ ለአንድ ድርጅት መስራት ሳይሆን ለሁሉንም ማስተባበር ስለምፈልግ የመላው ኢትዮጵያ ይሁን ግን የሚለውን ብዙ ነው ነገሩ ግን መጨረሻ ላይ አዲስ አበባ ያው ከፊታው አናቸው ከ ፊታውራሪ ማን ነው ቀኛ ነጋጥበብ ጋራ በመንደጋገር ናዝሬት ወይ ደብረዘይት ደውላቸው ነበር ብዙ ጊዜ እና ሳቸውን በጣም የሚያዳምጡ ሰው ሆነው የነቁ ሰው ሆነው ያገኙዋቸው ከወጣቱ ይልቅ የመላ ኢትዮጵያ ሊባል ይችላልበት በዚህ ምክንያት የተነሳ እንትን ነው ብዙ ድል ሰጥቶኛል ተሰጥቶኛል በዚህ መልክና እንግዲህ ይሄንን ይመስላል እና በአንድነት መስራት እነሱ ሳይችሉ ያንደኛው መሆን ራሱ አንድ ቦታ መግባም ማለት በቃ አለቀ የዛ አፈቀላጤ ሊሆን ነው ማለት ነው እኔ ግን ከሩቅ ስለሚታየኝ በዚህ በውጭው ፖለቲካ በተለይ ሲቪል ራይት ሙቭመንት ውስጥ ስላደኩበት የሚደረገው የኢትዮጵያ ፖለቲክ ወዴት እንደሚሄድና ሰዎች ምን እንደሚሰሩ ወዲያው አያዋለሁ በፖለቲካው ንቃት አያዋለሁኝና ያው እንዳልኩት ኢዴፓ ምን እንዳለ ይታወቃል ያው የመላው ኢትዮጵያም ብዙ የተለፋበት መጨረሻ ላይ ባናቱ አስገብተው ሰው ምን እንደሆነ ይታወቃል እና ያንን በሚመለከት እንግዲህ ይሄንን ይመስላል እና መጨረሻ ላይ ስለ ዲፕሎማሲ የተባለው ደግሞ ምንድነው?
አዎ እሱ ነው።
ብዙ ተሰርቷል እና ባጭሩ ይሄ በአሁን ጊዜ በቅርብ ጊዜ የተደረገው በተባበሩት መንግስታትና በተለያዩ ቦታዎች በትልቅ ቦታ ይዘው እየሰሩ ሰዎች ያሉበት ማለት ነው የኢትዮጵያን ጉዳይ በግንባር በደንብ በቁጭ ተብሎ ፕራይቬትሊ በማቅረብ ይሄ ላለፈው 25 አመት እንደ ሰርጎ ረቀት በየበሩ ላይ ይሄድ አንዴ ስቴት ዲፓርትመንት አንዴ ኮንግረስ አንዴ ዩናይትድ ኔሽን የወልድ ባንክ የምንሰጣውን ማቆም አለብን በግንባር ጊዜ እየወሰደ ሁሉም ተሰሚነትም የሌለው ተሰሚነት እንዲኖረው በዚህ መልኩ ኦርጋናይዝድ ሆነን በሩ ስለተከፈተ ይሄንን በግንባር ያቀረብን ለመነጋገርና ኢትዮጵያን ችግር ለመቅረፍ እና ብዙም እልቂትም ላለፈው 25 አመት ቢያንስ ከ5 ከ6 ሚሊዮን የበለጠ አማራ የብሄር ጠፍቷል ተቆጥሮም እንደዚሁ የት እንደደረሰም አልደረሰ ጠፍቷል ያ ሀቅ ነው ራስ ወያኔ ያመነበት ነው ስለዚህ ይሄንን ሁሉ በማቀብና ባለፈውም ሰሞን ደግሞ በኦሮሞ ክልል ብለው በተቀመጠው ብዙ ሰው አልቋል እና ይሄንን ስለ አጠራርጊ ለመናገር ነው ውስጥ ይሄ ብገባ ራሱን ቀድም እንዳልኩት ሌላ ፕሮግራም ለዚህም የሚያዝ ነው ወደፊት መነጋገር የሚያስፈልገው ነው ስለዚህ በዚህ መልኩ እንግዲህ ይሄንን ሁሉ በማጠቃለል ይሄ መንግስት አንቀጽ 39ን ጭምር ይዞ የሚወጣበትን የሚለቅበትን ትክክለኛ ምርጫ እንዲደረግ ፕሬዝዳንት ኦባማ ራሱ ስህተት ሰርቷል በተነገረው እንጂ አጣርቶ ዴሞክራቲካል የሆነ ምርጫ ነው ተብሎ የተባለው የሰራዊቱን ወያኔ ስለከራየ ነው ለአሜሪካን ያሐቅ ነው እና ለነሱ ምን ምንም በግልጽ ማስቀመጥ
Hello? ይቅርታ አድማጮቻችን መልሰን እንደውላለን። በጣም ይቅርታ እንጠይቃለን ለተፈጠረው ችግር።
አድማጮቻችን በጣም በጣም ከፍ ያለ ይቅርታ እንጠይቃለን በተፈጠረው ቴክኒካል ችግር ምክንያት እንግዳችን መስመር ላይ ናቸው ሐሳባቸው እንዲያጠቃልሉ ድል ሰጣቸውና ወደ ፕሮግራማችን ፍጻሜን እንቀራረባለን ይስማታል ወይዘሮ ያረሮ ጋሻው ሐሳቡን ያጠቃልሉና በዚሁ እናጠቃልላለን በሌላ አጋጣሚ በሌላ ጊዜ እንቀጥላለን ለዛሬ ያለውትን ሐሳብ ጠቅለል ያድርጉልኝ በአንድ ደቂቃ ጊዜ ውስጥ ቢችሉ
አመሰግናለሁ።
እሺ አመሰግናለሁ። እንግዲህ ጨርሼ ነበር መሃል ላይ እንደው ስላልተሰናበትን ነው እንጂ በደም እና በአጠቃላይ ባጭሩ ይሄ የኢትዮጵያ ጉዳይ በሰላማዊ ሰልፍ ብቻ ወይንም ወረቀት ቀድም እንዳልኩት የሰርጎ ወረቀት በየቦታው ይሄድን የሮሮ ወረቀት መስጠት የሚያልቀው የሚቆም ወይንም ደግሞ የሚጠናቀቅ መፍትሄ ሳይሆን እኔ ያገኘሁት በግንባር እኔ እንደማረገው ሌሎችንም እየጨመርኩ እንዳደረኩት በበለጠ ሁሉንም ነገር በግንባር በማንኛውም ቦታ እየተገኘን ለሀገራችንን ጉዳይ ልናቀርብ የምንችልበት ወያኔ ራሱ ተጠርቶ የሚቀርብበት ያንን በር ፕሮግራም በዛ መልክ ነድፌ በዛ መልክ ቀርቧል ተጀምሯል። ስለዚህ ሌሎችንም በዚሁ ተባበሩ የሚል ለዚህ የሚሆኑ ሀቀኛ ታጋዮች አሉ። እነሱን ሁሉ በማቀነባበር እንግዲህ እየተሰራ ነው።
መልካም
ይሄ እንግዲህ
ጥሩ መልካም እድል እንመኛለን ለጥራታችሁ ሁሉ ከአብረናችሁ እንዳለን በዚሁ አጋጣሚ ልገልጽልዎ ተወዳለሁ። ወይዘሮ ያረሩ ጋሻው እንደቀደምቱ ጊዜያት ሁሉ ለሰጡን ትምህርት ዘልና ሰፊ አስተያየት በድጋሚ በአድማጮቻችን በኢትዮጵያ አንድነት ሬዲዮ እንዲሁም በራሴ ስም አክብሮት የተመላበት ምስጋና ያቀርብ ከዚሁ ሰናበታለሁ። መልካም ስራዎችዎ ሁላችንንም ያነቃቃናል። ስብናን የተላበሰው ቀጥና እንደበት ይዘው ለሰጡን ማብራሪያ በድጋሚ አመሰግናለሁ። መልካም ጤንነት ለርሶና ለቤት ሰው እየተመኘው በዚሁ ሰናበታለሁ። ጤና ይስጥልኝ። ደህና ይሁኑ።
አመሰግናለሁ። እኔም እግዚአብሔርንም እናንተንም።
አድማጮቻችን የዛሬውን የካቲት 27 2008 ዓመተ ምህረት ወይንም የማርች 6 2016 ስርጭታችን ለማጠናቀቅ ተቃርበናል። የዛሬውን ስርጭታችን ያስተናገድናችሁ ወርቁ ሞላና እኔም የቴክኒኩ ድጋፍ የሰጠው ቴድሮስ በቀለ ደና ቆዩልን ይያልን በዚሁ እንሰናበታችኋለን። ድን ደና ሰንብቱ። ድል ለኢትዮጵያ ሕዝብ።
አንገዘፍተናን ቀርም አንገዘፍተናን ቀርም